ሰላም ጠና ስለነ ተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል እንደምን ከርማችኋል ከአሜሪካ ድምጽ ዋሽንግተን ዲሲ ሳምንታዊ የጋቢና በመሰናዶ ጀምሯል። የዛሬው ዝግጅታችን 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው የተሾሙት ፕሬዝዳንት ዶናልድ ትራምፕ እድሜያቸው ከ30 አመት በታችና በተለምዶ ጄኔሬሽን ዚ በመባል የሚታወቁት የህብረተሰብ ክፍሎች ከፖሊሲ አኳያ ምን ይዘዋል የሚለውን የሚቃኝ ነው። እንደገረመ መሰናዶን በመምራት የለሳስ ማለት ጥቱን በማቀናበር ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ዩናይትድ ስቴትስን ለመምራት ስልጣን ላይ ከወጡ የቀናት እድሜ ይጣላቸው በስልጣን የመጀመሪያ ቀናቶቻቸው ታዲያ ለደጋፊዎቻቸው በካፒታል 1 ተብሎ በሚታወቀው የስፖርትና የመዝናኛ ስቴዲየም ባደረጉት ንግግር የመጀመሪያ ልጃቸው በረን ትራምፕ ምክርና ድጋፍን በመቀበላቸው የተነሳ ከተቀናቃኛቸው በተለየ መልኩ ከ30 በመቶ በላይ የወጣት መራጮችን ድምጽ ማግኘታቸውን በእለቱ ተናግረዋል። ለመሆኑ በተለምዶ ጄንዚ ተብለው የሚጠራው ይሄው የመራጭ ቡድን ከፖሊሲ አኳያ ፍላጎቱ ምንድነው የሚለውን በተመለከተ በካሊፎርኒያ የአግዛት ዩኒቨርሲቲ የፖለቲካ ሳይንስ መምህር ቲዮኑትን ዶክተር ሳባ ተስፋ ዮሐንስን ጋብዘናል። ወደዛ ነው እናልፈው። እንግዲህ ፕሬዝዳንት ዶናልድ ትራምፕ ስልጣን ከተረከቡ ጥቂት ቀናት ሆኗቸዋል። በስልጣን በተረከቡበት ቀን ጀምሮ እጅግ ብዙ የሥራ ማስፈጸሚያ ሰነዶችን ፈርመዋል። ከነዚህ ውስጥ በከፍተኛ ሁኔታ የወጣቶችን ትኩረት የሚስቡት የትኞቹ ናቸው ታያለሽ? ባንቺ የባለሙያ አይን
ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዝዳንት ሆነው ከተመረጡ በኋላ ያለፈው ጊዜ ያው ሁሉም ተንታኝ በየመንገዱ የራሳቸውን ሐሳብ ሲገልጹት ቆይተዋል። አሁን ደግሞ በሶስት ቀን ውስጥ ጥር 20 በአውሮፓና ቁጣጥር ማለት ነው ስልጣን የተረከቡት ፕሬዝዳንት ዶናልድ ትራምፕ አሁን ይኸው በዛሬ ሶስተኛ ቀናቸው ነው። የመጀመሪያው ቀን ስልጣን ከተቀበሉ የምሳ ሰዓት ሳይደርስ ማለት ነው አርባ ሁለት ትዕዛዞችን አስተላልፈዋል ማለት ነው። አብዛኛው ወጣቱ ለዶናልድ ትራምፕ የመረጡበት ምክንያት አንደኛ ምክንያቱም ብለው ያኔ ሲመርጡ የጠቀሱት ኢኮኖሚ ነው። ራይት አሁንም ኢኮኖሚ ሆኖ እንደሚቀጥል ነው የኔ ግምት ማለት ነው። ለምሳሌ የቲክቶክ ይሄ የማህበራዊ ሚዲያ በቻይና የቻይና ካምፓኒ ነው የከፍተኛው ፍርድ ቤት የአሜሪካ እንዲቀር ወይ ደግሞ እንዲቋረጥ ብሎ እሁድ ምንድነው የፕሬዚዳንቱ የሚመጡበት ሰኞ ሆኖ እሁድ ለት ነበር የሚቋረጠው ቲክቶክ። ግን ትራምፕ ከመምጣቱ በፊት ኖ ይሄንን ለ3 ወር ለ90 ቀን አራዝመዋለሁ የመከልከሉ በማለታቸው ብዙ ሰው ተደስቷል። ከዚህም የቲክቶክ በመቆየቱ በመሰረዝ መዘግየቱ ካስተደስታቸው ግሩፕ ዋናው ወጣቱ ነው። ከ30 አመት በታች የሆኑ አሜሪካ ዜጎች ናቸው ማለት ነውና ይሄም ከኢኮኖሚ ጋር ይያዛል ማለት ነው። ምክንያቱም የመረጡትም ኢኮኖሚው የተሻለ ፖሊሲ ይኖረዋል ብለው ስለገመቱ ነው። አሁንም እሱም ደግሞ ቃል እንደገባሁት እኔ የዚህን ሀገር ኢኮኖሚ አሳድጋለሁ፣ አበረታታለሁ፣ ንግዶችን ቢዝነሶችን እንዲስፋፉ አድርጋለሁ የሚለውን ቃል የገባውን እያስፈጸመ እንደሆነ ለማሳየትም ይመስለኛል ይሄ ቲክቶክን ያዘገየው ማለት ነው።
እንግዲህ በእለት ውስጣቸው ልክ በነበራቸው የጋዜጣዊ መግለጫ ላይ ሲናገሩ ከ30 ከመቶ በላይ የሚሆነውን የወጣቶች ድምጽ ያገኘው መሪ ነኝ ነው ያሉትና በርግጥ ተቀስ ተቀስ አርገሻቸዋል። ለምን ከ30 ከመቶ በላይ ድምጽ ከባይደን ወይም ደግሞ በኋላ ቀጥለው ከመጡት ከካማላ አንጻር ሊያገኙ እንደቻሉ ግን በዋናነት ወጣቱ ነው ወይም ደግሞ ይሄ ጄንዚ የሚባለውን ቡድን ያማከሉ መሪ ናቸው፣ ፖሊሲዎቻቸው ያንን የሚመለከቱ ነገር ናቸው ብለህ ትያለሽ እንደ ባለሙያ?
ኖ ኢንፋክት በጣም የሚገርመው ወጣቱ የኢኮኖሚው ጉዳይ እንደመጀመሪያ ስለ ስላስቀመጡት ነው እንጂ የክላይሜት ይሄ ምንድን ነው የኢንቫይሮንመንት
የአየር ንብረት ለውጥ
የአየር ንብረት በተመለከተ ወጣቶች በጣም አትኩሮት የሚሰጡት ጉዳይ ነው። ትራምፕ ግን እሱ ተቃራኒ ነው የሚሄደው። ለምሳሌ ካሳለፋቸው ውሳኔዎች አንዱ የፓሪስ ክላይሜት ወይ ደግሞ የአካባቢ ስምምነት ብላ አሜሪካ የገባችበትን ከዛ ወጣ በመጀመሪያው ቀን ማለት ነው። ይሄ ክሊን ኢነርጂ የሚለው ንጹህ ኃይል የማመንጨት የሚችሉ ምንጮችን የማተኮር ፖሊሲ ነው የነበረው ለምሳሌ የዲሞክራት ፓርቲ ወይ ደግሞ ባይደን። እሱ አሁን እሱ ነው ድሪል ቤቢ ድሪል የሚለው ማለት ብዙ ኃይል የነዳጅ ወይ የፎሲል እሱ ላይ እንደሚያተኩር ነው የተናገረው። ይሄ አሁን የወጣቱ ጀነሬሽን እሱ አይደግፉትም። ግን አሁንም ከኢኮኖሚ ጋር ሲወዳደር የኢኮኖሚ ነው መጀመሪያ የሚያሰልፉት ማለት ነው። በዛ ምክንያት ነው እንጂ አብዛኞቹ ይሄ አሁን የኢሚግሬሽን ምናምን ብዙ ወጣቱ ቦታ አይሰጠውም። የኢሚግሬሽን ጉዳይ እዳ አሁን የትምህርት ቤት እዳ ይሄ ትምህርት ቤት ስትሄጂ እዚህ ሀገር እዳ ይኖርሻል ተበድረሽ ምናምን ነው የምትማሪ አይ እና ይሄንን የማስቀረት ፍላጎት አላቸው። ባይደን ይሞክር ነበር አልተሳካለት ነው እንጂ ትራምፕ ግን እንደሱ አይነት አተኩሮ ብዙ የለውም። እና እነሱም ያተኩሩበት ኢኮኖሚ አንደኛ፣ ሁለተኛው ክራይም ወይ ደግሞ ወንጀል ሶስተኛው ደግሞ ይሄ ያልኩሽ የስቱደንት ዴት የሚባለው እዳ የተማሪዎች ትምህርት ቤት ያለሽ የሚከፈለው ማለት ነው። እሱ ላይ እሱ ብዙ አትኩሮ አይሰጥም። ስለዚህ አይ ቲንክ አሁን እነሱ ለሱ ድምፅ ሲሰጡ አተኩሮ አድርገው የሰጡት ነገር አሁን በስራ ላይ ሲውል ምን ያህል እንደጠበቁት ይሆናል የምናየው ጉዳይ ይሆናል ማለት ነው። አዲስ ስለሆነ ግን እነሱ ወጣቶቹ ከ30 አመት በታች ያሉት ያ መጀመሪያ የሚቆጥሩት ቁጠባ ወይ ደግሞ ኢኮኖሚ ነው።
እንግዲህ አንቺ መምህርት ነሽ፣ በምታስተምሪበት ተቋም ውስጥ ስደተኛ ተማሪዎች ይኖራሉ። በእርግጥ የተማሪዎችን የሚነካ ህግ እስካሁን ያለ አይመስለኝም፣ ግን ካለም አንቺ እንደ ባለሙያ ትነግሪናለሽ። የተማሪዎቹ መንፈስና ድባብ ምን ይመስላል? ያለው ሁኔታ እንዴት ነው?
አጋጣሚ ሆኖ ትምህርት የጀመረው ገና ትላንት ነው እና ብዙ ምን ያህል አፌክት አድርጓቸዋል ምናምን በቀጥታ ላውቅ ገና አልቻልኩም። ግን እኔ ሎስ አንጀለስ ነው ያለሁት፣ ካሊፎርኒያ ደግሞ ብዙ ስደተኞች ራፊጂ ሆነው የመጡ ወይ ደግሞ ህጋዊ ወረቀት የሌላቸው ድሪመርስ የሚባሉት ብዙ አሉ። እዛ የኛ ዩኒቨርሲቲ ራሱ ካሊፎርኒያ ስቴት ዩኒቨርሲቲ ሎስ አንጀለስ ብዙ ተማሪዎች ድሪመሮች አሉ። ድሪመሮች ማለት ከአንደሬት ወይ ደግሞ ከአቅመ አዳም ከመድረሳቸው በፊት ወላጆቻቸው ይዟቸው ወደ አሜሪካ የመጡ ወጣቶች ማለት ነው። አዳልት ሆነው በስራ ላይ በትምህርት ላይ ያሉ ማለት ነው። እና ወረቀታቸው በተለያየ መንገድ እየታደሰ አንዴ ዲሞክራሲ ባለስልጣን ሲመጣ ወይ የሪፐብሊካን ሲመጣ የተለያየ ውሳኔ እየተሰጠ ነው የሚሄዳሉ። ወሳኝ ሆኖ ደግሞ መሰረታዊ ለውጥ ውሳኔ አልተደረገላቸው። ስለዚህ እነሱም አሁን ምን ደረጃ ነው ያለው የሚሆነው አላወቅንም። ስለየኛ ዩኒቨርሲቲ ካልስቴት ዩኒቨርሲቲ አይ ቲንክ አብዛኛው ካልስቴት ዩኒቨርሲቲ ብቻ ሳይሆን አብዛኛው የካልስቴት ዩኒቨርሲቲ የሚባሉት የሂስፓኒክ ኢንስቲትዩሽን ነው የሚባሉት ሂስፓኒክ ማጆሪቲ ያሏቸው አብዛኛው ደግሞ ሂስፓኒክ ማንነት ያላቸው ሰዎች በቀጥታም በተዘዋዋሪ የወረቀት ደረጃቸው አንዳንዶቹ ወረቀት ያላቸው፣ አንዳንዶቹ ወረቀት የሌላቸው፣ አንዳንዶቹ ዜጎች ሆኑ፣ አንዳንዶቹ ዜጋ ያልሆኑ ስለሆኑ በቀጥታ ይነካናል ማለት ነው። ካሊፎርኒያ የሚገኝ ኢንስቲትዩሽንስ ተቋሞች።
እስቲ ቀጣዩ ጊዜ እንደ ተስፋ መቼም አንድ አስተዳደር መልካምም አሉታዊም ነገሮች ይኖርታል፣ ግን ተስፋ በሚሆኑት ነገር ወይም ደግሞ መልካም ናቸው የምንላቸውን ነገሮች አንስተን እንጨርስ።
አይ ሁሉም ሰው ወጣቶችን ባያቸው ትልልቁም ሰው በተለያየ ዲሞግራፊክ ዘርፍ ያለው ሰው ትራምፕ በኢኮኖሚ የተሻለ ፖሊሲ ይኖረዋል ብሎ የሚገምት ነው ያለው። ስለዚህ እኔም በሱ ፖሊሲ በኢኮኖሚ ፖሊሲ በሚያወጣ ድል እንዲጎናጸፍ ፍላጎቴ ነው ማለት ነው፣ ሁላችንም ስለሚጠቅመን። ግን አሁን የሚፎክረው ይሄ ታሪፍ የሚለው ካናዳ ላይ፣ ሜክሲኮ ላይ፣ ቻይና ላይ ኢኮኖሚስቶቹ እኔ ኢኮኖሚስት አይደለሁም ግን ኢኮኖሚስቶቹ ፍርሃት አላቸው ማለት ነው። ሌላው ይሄ ቤት የቤት ዋጋ ንረት ይጠንሳል ብዙ ቤቶች ይሰራሉ የሚለው እሱም እናየዋለን እናየው ጉዳይ ነው ማለት ነው።
እሺ ዶክተር ሰባ ከአሜሪካ ድምጽ ጋር ላደረግሽ ቆይታ ለባለሙያዊ አስተያየትሽ በጣም አመሰግናለሁ።
እኔም አመሰግናለሁ ኢደን።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ሳምንታዊውን የጋቢና ቪኦኤ መሰናዶ ነው። የዛሬው ትኩረታችን እንግዲህ የፕሬዝዳንት ዶናልድ ትራምፕ አስተዳደርና እንዲሁም ጄንዚ ተብሎ የሚታወቀውን የመራጭ ቡድንን በተመለከተ ፍላጎቱ ምን ይመስላል የሚለው ላይ ነው የምናተኩረው። በሚሊዮኖች የሚቆጠሩ የዩናይትድ ስቴትስ ቲክቶክ ተጠቃሚዎች ቃለ መሐላ ፈጽመው ስልጣን የተረከቡትን የፕሬዝዳንት ዶናልድ ትራምፕን ዘላቂ ውሳኔ ምን ሊሆን እንደሚችል እየተጠባበቁ ነው። ፕሬዝዳንቱ ቲክቶክን በባለቤትነት የሚያስተዳድረው የቻይና ባይትዳንስ መተግበሪያውን ለአሜሪካ ኩባንያ እንዲሸጥ 75 ቀናት የጊዜ ገደብ ሰጥቷል። ማድብልስ ያጠናቀረውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ቃለ መሐላ ፈጽመው ስልጣን ከተረከቡ በኋላ ካከናወኗቸው የመጀመሪያ ተግባራት መካከል የቲክቶክ ማህበራዊ ሚዲያ ባለቤት የሆነው የቻይናው ኩባንያ መተግበሪያውን በአሜሪካ ለሚገኝ ኩባንያ እንዲሸጥ አለዚያም በሀገሪቱ ውስጥ እንዲታገድ የ75 ቀናት ጊዜ ገደብ የሚሰጥ ማዘዣ መፈረም ይገኝበታል።
ለቲክቶክ መጀመሪያ ያልነበረኝ በጎ አመለካከት አሁን ያለኝ ይመስለኛል። ቲክቶክን ስጠቀም 36 ከመቶ የሚሆኑ ወጣቶችን ልብ ማሸነፍ ችያለሁ።
ውሳኔው የመተግበሪያው ባለቤት ለሆነውና መቀመጫውን በቤጂንግ ላደረገው ባይትዳንስ ኩባንያና ከ170 ሚሊዮን በላይ የሚሆኑት አሜሪካዊ ተጠቃሚዎቹ ትልቅ እድል ነው። ባለፈው ሳምንት መጨረሻ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የቲክቶክ አጋር የሆነው የአሜሪካ ተቋም የመተግበሪያው ባለቤት እንዲሆን ወይም በብሔራዊ ደህንነት ስጋት ምክንያት ከሀገሪቱ ውስጥ እንዲታገድ የሚጠይቀውን ሕግ ተግባራዊ ማድረጉን ተከትሎ የቲክቶክ መተግበሪያ ለሰዓታት ተቋርጦ ነበር። ሆኖም ትራምፕ ቀነ ገደቡን የማራዘም ፍላጎት በማሳየታቸው ሁኔታው ተለወጠ። በትራምፕ በዓለ ሲመት ላይ በእንግድነት የተገኙት የቲክቶክ ዋና ስራ አስፈጻሚ ሾውቺውም አርብ ዕለት ባስተላለፉት የቪዲዮ መልእክት ትራምፕን አመስግነዋል።
We are grateful and pleased to have the support of
መተግበሪያችን በትክክል ከመረዳ ፕሬዝዳንት ድጋፍ በማግኘታችን ደስተኛና መስጋኝ ነን። የራሳቸውን አስተሳሰብና መልካከት ለማጋራት ቲክቶክን እየተጠቀሙ ናቸው።
ነገር ግን የትራምፕ የጊዜ ማራዘሚያ እንደ ኦራክል ላሉ ቲክቶክን የሚያስተዳድሩ ኩባንያዎች ከለላ እንደማይሰጥ አንዳንድ የሕግ ባለሙያዎች ይናገራሉ። ምክንያታቸው ደግሞ ምክር ቤቱ ያጸደቀው ሕግ ተግባር ላይ በመዋሉ ነው። አላን ሮዘንሽታይን በሚኒሶታ ዩኒቨርሲቲ የሕግ ትምህርት ቤት መምህር ናቸው።
It's quite possible and I suspect that Oracle shareholders and
ሊሆን የሚችል ነገር ነው። የኦራክል ባለአክሲዮኖችና አንዳንድ የድርጅት ዋስትና ጠበቆችም ስለዚህ ጉዳይ ያሰቡ እንደሆነ ተጠራጥራለሁ። ባለፉት 48 ሰዓታት ውስጥ ኦራክል በ100 ቢሊዮን ለሚቆጠር ዶላር ተጠያቂነት ራሱን አጋልጧል። ትራምፕ ይህንን ተጠያቂነት ለማስቆም ምንም ማድረግ አይችሉም።
ትራምፕ የወሰዱት እርምጃ ከመጀመሪያው የስልጣን ዘመናቸው ጋር በእጅጉ የተቃረነ ነው። በወቅቱ ትራምፕ የአሜሪካን ተጠቃሚ መረጃ ለቻይና መንግስት ሊያጋራ ይችላል በሚል ክስ ቲክቶክ እንዲታገድ ሞክረው ነበር። ሰኞ ዕለት ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ ግን ትራምፕ አዲስ የመፍትሄ ሐሳብ አቀርበዋል። የአሜሪካ መንግስት ግማሽ ድርሻ እንዲኖረው
But I could see making a deal where the US gets 50%
የአሜሪካ መንግስት 50% የቲክቶክ ባለቤት የሚሆንበትን ስምምነት ላመጣ ይችላል። በትንሹ ወይም በብዛት ሊያስተዳድር ይችላል። በእነሱ ላይ ይወሰናል።
ምንም እንኳን የአሜሪካ ምክር ቤት ቲክቶክ የአሜሪካ ገዢ እንዲያገኝ የ270 ቀናት የጊዜ ገደብ ሰጥቶ የነበረ ቢሆንም ሊሸጥ እንደሚችል የሚያመለክት ምንም አይነት ይፋዊ መረጃ አልነበረም። አዳም ኮቫቼቪች የቻምበር ኦፍ ፕሮግረስ ራስ ፈጻሚ ናቸው።
The fact that they have not allowed this, I think
ይህ እንዲሆን ያለመፍቀዳቸው የቻይና መንግስት መተግበሪያውን በመቆጣጠር በትክክልም የብሔራዊ ደህንነት ጥቅም እንደሚያገኝ የሚያሳይ መስለኛል። ይህ ሊያሳስበን ይገባል። ምክር ቤቱ ይህን ረቂቅ ህግ እንዲያጸድቅ ያደረገውን ምክንያትም ያጠናክራል።
አሁን ቲክቶክ ተጨማሪ 75 ቀናት ተሰጥቶታል። ነገር ግን የትራምፕ ድጋፍ ተጨምሮበትም ቢሆን የኩባንያው የወደፊት ዕጣ ፈንታ አሁንም ጥያቄ ውስጥ ነው። በማት ዴቪ ለተጠናቀረው ዘገባ ስመኝሽ ቆየ ዋሽንግተን ዲሲ።
ዩናይትድ ስቴትስ ክፍለ ዘመን የተሻገረ የስልጣን ሽግግርና ዲሞክራሲያዊ የስልጣን መተላለፍ ሲደረግባት የኖረች ሀገር ናት። ይሁንና የዘንድሮን ጨምሮ በተለያዩ ጊዜያት የተደረጉ በዓለ ሲመቶች ላይ ልዩ ልዩና አስገራሚ የሆኑ እንዲሁም የተለዩ ክስተቶችን አስተናግዳለች። ከነዚህ ውስጥ ነጥረው የወጡት የትኞቹ እንደሆነ የሚቃኝ ዘገባ ነው አስከትለን የምናልፈው። ቆንጅታዬ ታቀርባለች።
የመጀመሪያው ፕሬዝዳንት ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት ኒውዮርክ ከተማ ውስጥ ነበር። በወቅቱ ኒውዮርክ የሀገሪቱ ጊዜያዊ መዲና ነበረች። አሜሪካውያን ከዚያ በፊት ፕሬዝዳንት ኖሯቸው ስለማያውቅ የምክር ቤት አባላቱ ስነ ስርዓቱ እንዴት ቢከናወን ይሻላል በሚል መክረው እስከሚወስኑ ጆርጅ ዋሽንግተን ተመጠበቅ ነበረባቸው። ከዚያ በኋላ እንደ አውሮፓውያን አቆጣጠር ሚያዝያ 30 ቀን ፕሬዝዳንቱና ምክትላቸው እንዲሁም የምክር ቤቱ አባላት የህግ መወሰኛው ምክር ቤት ውስጥ ሰብሰብ ካሉ በኋላ በረንዳው ላይ ወጥተው ደጅ ለሚጠባበቀው ታዳሚ እጃቸውን በማውለብለብ ሰላምታ ሰጡ። በመቀጠል ቃለ መሐላውን የሚያስፈጽሟቸው ዳኛ በዩናይትድ ስቴትስ ፕሬዝዳንትነት የተጣለበትን ኃላፊነት በታማኝነት ይወጣሉ ብለው ጠየቋቸው። ጆርጅ ዋሽንግተን በአዎንታ ቃለ መሐላቸውን ሰጡ። ይህ ቃለ መሐላ እንዳለ በአሜሪካ ህገ መንግስት ውስጥ የተቀመጠ ነው። ዳኛው ጆርጅ ዋሽንግተን መጽሐፍ ቅዱስ ላይ ምለው ቃል እንዲገቡ ለማድረግ ነበር ያቀዱት። የሚከናወንበት ሰዓት ሲቃረብ ዳኛው መጽሐፍ ቅዱሱን እንዳላመጡት ባወቁ ጊዜ በጥድፊያ ሰው ተልኮ መጽሐፍ ቅዱስ በውሰት መጥቶ ነው ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት። እንደ አውሮፓውያን አቆጣጠር የ1801ዱ የሶስተኛው ፕሬዝዳንት የቶማስ ጀፈርሰን በዓለ ሲመት ደግሞ ከጆርጅ ዋሽንግተን በዓለ ሲመት ይበልጥ ቀለል ብሎ የተከናወነ ነበር። ቶማስ ጀፈርሰን ወደ በዓለ ሲመት ስነ ስርዓታቸው የሄዱት ከሳቸው በፊት እንደነበሩት እንደ ሁለቱ ቀደምቶቻቸው በሰረገላ ሳይሆን በእግራቸው ተጉዘው ነው። የአሜሪካ ምክር ቤት ህንጻ ካፒቶል ሲደርሱም ብዙ ህዝብ እየጠበቃቸው ነበር። ንግግራቸውንም አዘጋጅተዋል። ይሁን እንጂ ድምጻቸው በጣም ድክም ያለ ስለነበረ ንግግራቸውን ሊሰማ የቻለው በጣም ጥቂት ሰው እንደነበረ ታሪክ መዝግቦታል። ሆኖም ዛሬ ያ የቶማስ ጀፈርሰን የበዓለ ሲመት ንግግር በአሜሪካውያን ዘንድ በሚገባ ይታወቃል። በምርጫ ዘመቻቸው ወቅት በፖለቲካ ፓርቲዎች መካከል የነበረውን አስቀያሚ ጭቅጭቅ ለማርገብ ያደረጉት ንግግር አድናቆት አትርፎላቸዋል። ይሁን ሆኖ የምርጫ ዘመቻው ጭቅጭቅ የተወ አስከፊ ገጽታ ቀጠለና ከጀፈርሰን ጋር የተፎካከሩት ከሳቸው በፊት የነበሩት ፕሬዝዳንት ጃን አዳምስ በጀፈርሰን በዓለ ሲመት ላይ ሳይገኙ ቀሩ። ጃን አዳምስ በዋዜማው ምሽቱ ላይ ጓዛቸውን ጠቅልለው ከዋይት ሃውስ ወጡና ወደ ቦስተን ተመለሱ። እንደ አውሮፓውያን አቆጣጠር በ1841 የ9ኛው ፕሬዝዳንት ዊሊያም ሄንሪ ሃሪሰን የቃለ መሐላ ስነ ስርዓት ታሪክ ሳይወሳ የአሜሪካ ፕሬዝዳንቶች በዓለ ሲመት ታሪክ ተወሳ ለማለት አይቻልም። ሲመረጡ የ68 ዓመት ሰው የነበሩት ዊሊያም ሃሪሰን በዘመኑ ከነበሩት ፕሬዝዳንቶች ሁሉ በእድሜ ትልቁ ነበሩ። ታዲያ እንደሚባለው በፕሬዝዳንትነት ለማገልገል ጠንካራ መሆናቸውን በጣም ረጅም ንግግር በማድረግ ለማሳየት አስበው ነው ይባላል። ኃይለኛ ቅዝቃዜ በነበረበት በዚያ የበዓለ ሲመታቸው ዕለት ጭንቅላታቸውን በብርድ ቆብ ሳይሸፍኑ ካፖርትም ሳይደርቡ ቆመው ረጅሙን ንግግራቸውን አሰሙ። ያ በሆነ በወሩ አዲሱ ፕሬዝዳንት ሃሪሰን ታመው ሕይወታቸው አለፈ። ስልጣን ላይ ሆነው ሕይወታቸው ያለፈ የመጀመሪያ ፕሬዝዳንት ናቸው። ሐኪማቸው ፕሬዝዳንቱን ለህልፈት የዳረጋቸው የሳምባ ምች ወይም ኒሞኒያ የሚባለው ነው ብለዋል። በተለምዶ ግን ብዙዎች ረጅሙ ንግግራቸው የገደላቸው ፕሬዝዳንት ይሏቸዋል። የሃሪሰን አሟሟት በአውሮፓውያን 2014 ዓመተ ምህረት ምርምር ተደርጎበት ነበር። ሃሪሰን የሞቱት በሳምባ ህመም ሳይሆን በሌላ ምክንያት ነው የሚሉት። የነበራቸውም የህመም ስሜት ድካምና ጭንቀት እንጂ ሳምባቸው ላይ እንዳልነበረ ይናገራሉ ተመራማሪዎቹ። እንደነሱ አባባል ከሆነ በጊዜው ዋሽንግተን ዲሲ ጥሩ የፍሳሽ ማስወገጃ አገልግሎት ስላልነበራት የመጸዳጃ ቤት ፍሳሽ ከዋይት ሃውስ በቅርብ ርቀት ሜዳ ላይ ይፈስ ስለነበረ ምናልባት በባክቴሪያ የተበከለ ውሃ ጠጥተው ሳይታመሙ አልቀሩም ነው የሚሉት ተመራማሪዎቹ። ስለ ፕሬዝደንቶች በዓለ ሲመት ሲወሳ ታዲያ የሁሉም ቃለ መሐላ ስነ ስርዓት አይረሴ ነው ማለት አይደለም። የ30ኛው ፕሬዝደንት ካልቪን ኮሊጅን በዓለ ሲመት ብንወስድ ቀዝቀዝ ባለ ድባብ ከተከናወኑት ውስጥ የሚጠቀስ ነው። ምክትል ፕሬዝደንት የነበሩት ኮሊጅ እንደ አውሮፓውያን አቆጣጠር በ1923 ነሐሴ ወር ውስጥ ብዙም የሥራ ኃላፊነት ስላልነበረባቸው ቨርሞንት ወደሚኖሩት ቤተሰቦቻቸው ቤት ለእረፍት ሄደው ነበር። ታዲያ አንድ ቀን ሌሊት በተኙበት አባታቸው ከእንቅልፋቸው ቀሰቀሷቸውና ቴሌግራም ተልኮልሃል ይሏቸዋል። ፕሬዝደንቱ ዋረን ሃርዲንግ አርፈዋል የሚል መርዶ የያዘ ቴሌግራም ነበር። እንደዚያ ሆኖ ኮሊጅ ፕሬዝደንት ሆኑ። በግል ማስታወሻቸው ላይ ይህንን ባወቅኩ ጊዜ መጀመሪያ ተነስቼ ቆምኩና ጸሎት አደረስኩ። ከዚያም ከሕገ መንግስቱ ውስጥ ቃለ መሐላው ያለበትን አውጥቼ ለአባቴ ይህን ያዝልኝ ብዬ ሰጠሁ። ከዚያም ተመልሼ ተኛው ብለው እንደጻፉ ተመልክቷል። ቀደም ሲል ከተነገረው በተጻራሪ ድንገተኛ ሐዘን የተመላበትን የሊንደን ጆንሰንን የ36ኛው ፕሬዝደንት ቃለ መሐላ የፈጸሙበት ቀን አይረሴ ነው። ጆንሰን ቃለ መሐላ የፈጸሙት ፕሬዝደንት ጆን ኤፍ ኬኔዲ በሰው እጅ በጥይት ከተገደሉ ከአንድ ሰዓት ተኩል በኋላ ነበር። ጆንሰን በፕሬዝደንታዊው አውሮፕላን ኤርፎርስ 1 ውስጥ ቀኝ እጃቸውን ከፍ አድርገው ቃለ መሐላቸውን ሲፈጽሙ የተነሳው ፎቶግራፍ በስተቀኛቸው ባለቤታቸው፣ በስተግራ የሟቹ ፕሬዝደንት ባለቤት ጃኪ ኬኔዲ አጅበዋቸው ይታያሉ። ሊንደን ጆንሰን ቃለ መሐላቸውን ያስፈጸሟቸው ሴት ዳኛ ነበሩ። እስካሁን በዩናይትድ ስቴትስ ታሪክ ፕሬዝደንትን ቃለ መሐላ ያስፈጸሙ ብቸኛይቱ ሴት ዳኛ ናቸው። በዚያ ፎቶ ላይ ሚስስ ኬኔዲ በባለቤታቸው በሰው እጅ መገደል የነበሩበት ከባድ ድንጋጤና ሐዘን ፊታቸው ላይ ይነበባል። ጆንሰን ቃለ መሐላ ሲፈጽሙ ጃኪ ኬኔዲ ጎናቸው የቆሙት ባለቤታቸው በጥይት በተገደሉበት ጊዜ ለብሰውት በነበረው በዚያው ልብስ ነበር። ያ ምስል ፕሬዝደንቱ በሰው እጅ ለተገደሉበት የአሜሪካ ሕዝብ ተተኪ ፕሬዝደንት እንደተሰየመለት ማረጋገጫ ሆኗል። ባልተጠበቀ ምስቅልቅል ሁኔታ ውስጥም ቢሆን የዩናይትድ ስቴትስ መንግስት ስራው እንደሚቀጥል እምነት እንዲያድርበትም አድርጓል። ወደ አውሮፓውያን 1829 ዓመተ ምህረት መለስ እንበልና ያንድሩ ጃክሰንን በዓለ ሲመት ታሪክ እንቃኝ። ቃለ መሐላቸውን ከፈጸሙ በኋላ በዋይት ሃውስ በነበረው ድግስ ላይ የታደሙ ደጋፊዎቻቸው እጃቸውን እየጨበጡ ደስታቸውን ሊገልጹላቸው ጓግተው ሲረባረቡ አዲሱን ፕሬዝደንት ከግርግዳ ጋር አጣብቀው ሊደፈጥጧቸው ምንም አልቀራቸውም ነበር ይባላል። በመስኮት ወጥተው እንዳመለጡ ነው ታሪክ የሚናገረው።
የመጨረሻው ዘገባችን እንግዲህ ለ47ኛው የዩናይትድ ስቴትስ ፕሬዝዳንት አፍሪካውያን መልእክት አስተላልፏል። ወደዛው ነው።
The world is crying. We are not only looking at Gaza Strip
where ዓለም እያለቀሰ ነው። ፍልስጤማውያን ያሉበት ጋዛ ሰርጥ ላይ የምናየው ብቻ አይደለም። ኮንጎ ውስጥም ጭፍጨፋ እየተፈጸመ ነው። ደቡብ ሱዳን ውስጥም እየተፈጸመ ነው። ኬንያ ውስጥ የሰብአዊ መብት ጥሰት አለ። ስለዚህ ዶናልድ ትራምፕ አስተዳደር በዓለም ዙሪያ ሰብአዊ መብት እንዲከበር ትኩረት ሰጥቶ ይሰራል ብዬ እጠብቃለሁ።
አፍሪካ ግዙፍ እምቅ ሀብት፣ ትልቅ የእድገት የኢኖቬሽን የአጋርነት እድሎች ያላት አህጉር ነች። አስተዳደሩ ከአፍሪካ ሀገሮች ጋር ትስስሩን በተለይም በንግድ በትምህርትና በልማት ረገድ ማጠናከር ያለውን ጠቀሜታ ይረዳዋል ብለን ተስፋ እናደርጋለን።
በጣም ደስ ብሎናል። ዶናልድ ትራምፕ ወደ ስልጣን መምጣታቸው ደስተኞች ነን። ኤለን መስክን በመሳሰሉ ሰዎች ስላመጡት የቴክኖሎጂ እድገት እግዚአብሔር እናመሰግናለሁ። ኤለን መስክ በአንድ የምርጫ ዘመቻቸው ላይ ይቻቸዋል፣ ይጠቅማቸዋል። በፀሐይ ለሚጠቀሙ መኪናዎች መሳሰሉትን ካመረቱ እንደዚህ ያለ ቴክኖሎጂ ህዝብን ይረዳል። የሚያስፈልገን እንደዚህ ያለ ነገር ነው። ከብተው አብሯቸው ይሰራሉ ብዬ ጠብቃለሁ። እዚህ ለኛ ለአፍሪካውያን ኑሯችን ያቀልልናል። ያደርጉታል ብዬ ተማመንባቸዋለሁ። አላማው አሜሪካ እንደገና ታላቅ ማድረግ መሆኑን ሰማለሁ። ጥሩ አላማ ነው። ምናልባት የተቀረውንም አላማ አቅፎ አሜሪካን ታላቅ ለማድረግ እንደሚቻል በነግሮት አሜሪካ ታላቅ ለማድረግ አንዱ መንገድ የኑሮ ውድነቱን መቀነስ፣ አሜሪካውያን የምግብ አስቤዛ መግዣ አቅም እንዲኖራቸው ማድረግ ነው። ሌላው ከኛ ከኬንያውያን ጋር ከአፍሪካውያን ጋር በመናገድ አሜሪካ እንደገና ታላቅ ለማድረግ ይችላሉ። እኛም እንጠቀማለን። የእርሱ ህዝብም ምግቡን የሚሸምትበት አቅም ያገኛል።
I look forward to more friendly business.
አስተዳደራቸው ለአፍሪካ ሀገሮች በይበልጥ ደስ የሚያሰኝ የንግድ ደንብና ፖሊሲዎች እንደሚያወጣ ተስፋ አድርጋለሁ። በተለይ ደግሞ ኬንያ ለምትልካቸው ምርቶች ይህን እንዲያደርጉ እመኛለሁ። ከዚህ በተጨማሪ በተለይ ለትምህርት ለሚሄዱ ሰዎች የቪዛ አሰጣጡ ሂደት ቀለል ያደርጉ ትላለሁ። ምክንያቱም አሁን የቪዛ ሂደቱ ትንሽ ውስብስብ ስለሆነ ያስቸግራል።
The elected president, you are a businessman and we hope this time
ተመራጩ ፕሬዝዳንት እርሶም የንግድ ሰው ነዎት። ስለዚህ አሁን ከበፊቱ በተሻለ ወደ ሶማሊያ ኢንቨስትመንት እንዲገባ ያደርጋሉ ብዬ ተስፋ አድርጋለሁ። ሶማሊያ አሜሪካ ድጋፍ የአሜሪካን ኢንቨስትመንት እንድታገኝ እንፈልጋለን። ተመራጩ ፕሬዝዳንት በእኛ ወደፊት ዕጣ ፈንታ አስተዋጽኦ ለማድረግ በይበልጥ በወዳጅነት እንድንቀራረብ ቅድሚያ ትኩረት ሰጥተው እንዲሰሩ እመኛለሁ።
I believe you will come in and work in
United States-ን የተሻለች የሚያደርግ ስራ ይሰራሉ ብዬ ተስፋ አደርጋለሁ።
ጋቢና ቪኦኤ ከጥር 24 2015 ዓ.ም ምረጅ ጀምሮ በሌላ አማራጭ ይከሰታል። ባዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት የየለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምጽ መገኛ አውታሮች በተጨማሪ ባዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
የተከበራችሁ አድማጭ ተመልካቾቻችን፣ እንግዲህ ለምሽቱ የያዝናቸው መሰናዶዎች እያገባደድን ነው። ፕሬዝዳንት ዶናልድ ትራምፕ 47ኛው የዩናይትድ ስቴትስ ፕሬዝዳንት ከሆኑ በኋላ እጅግ ብዙ የስራ ማስፈጸሚያ ውሳኔዎችንና እርምጃዎችን ወስደዋል። የተለያዩ ጉዳዮቻቸው ከወጣቶች ጋር እንደሚያያዙ ባለሙያዎች ይናገራሉ። እነዚህን ወጣት ተኮር ጉዳዮች ርዕሰ ጉዳዮች እያነሳን ወደ እናንተ በዘላቂነት የምናቀርብና የምናደርሳችሁ ይሆናል። እዚህ ዩናይትድ ስቴትስ ውስጥ ሆናችሁ ቤት ከትውልደ ኢትዮጵያና ከትውልደ ኤርትራውያን ተወልዳችሁ በዚህ መሰናዶ ላይ መሳተፍ የምትፈልጉ እንዲሁም ደግሞ ኢትዮጵያ ውስጥ እየኖራችሁ በተለያየ ጉዳዮች ላይ ሀሳባችሁን ማካፈል ለምትፈልጉ በቪያም ሀሪክ የፌስቡክ ገጽ ላይና እዛ ላይ በመግባት ለጋቢና ቪ እያላችሁ ስልክ ቁጥራችሁን እንድታስቀምጡልን፣ አስተያየቶቻችሁን እንድትተውልን እንጋብዛለን። በቪያ መለጣችሁ መሰናዶች ካሉ የቪያ ማሪክ ድረገጽ ላይ እዛ ላይ በመግባት ታገኙናላችሁ። የተለያዩ የኢንስታግራም እና የኤክስ ማህበራዊ ድረገጾቻችንም ላይ እዛም ላይ ታገኙን ትችላላችሁ ማለት ነው። በተለያየ ጉዳዮች ላይ አፋጣኝ በሆነ መልኩ እርምጃዎችን እየወሰዱ ያሉ ፕሬዝዳንት ናቸው። ሁኔታዎችን እየተከታተልን በድጋሚ ወደ እናንተ የምናደርስ ይሆናል። መሰናዶን በመምራት አብራችሁ የቆየሁት ኤደን ገረመው ነኝ። ኤልያስ አስማረ ስርጭቱን ከዚህ ከስቱዲዮ ሲያቀናብርልን ቆይቷል። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው፣ ከዋና አዘጋጇ ጽዮን ግርማና እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ ተሰናበታለሁ። ስለነበረን ቆይታ አመሰግናለሁ። ጤና ይስጥልኝ።